será el jiguano.
ሊን አድማጮችና ተመልካቾች የጋቢና ቪኦኤ መሰናዷችን ከአሜሪካ ድምጽ ጀመረ። ዛሬም ሽት ወደ እናንተ ከመናደርሳቸው ዘገባዎች መካከል
My father passed away when I was 11, 6 years ago. So
አባቴ ከ6 አመት በፊት የ11 አመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባቱም ሆነ ያሳደገችኝ እናቴ ናት። የከፈለችውን መስዋዕትነት አቃለሁ። በጣም ትልቅ ሰው ናት። እርሷን እያየሁ ነው ያደኩት። ብቻኛው አላማውም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር።
በተለያየ ዘርፍ የላቀ ትጋትን ላሳዩ ወጣቶች ክብር ከቸረው መድረክ ተሳታፊዎች መካከል የአንደኛውን ሐሳብ ነው ባጭሩ ያሰማናችሁ። ሙሉ ዘገባው በመሸቱ ስርጭታችን ይቀርባል። ሌሎች ወጣቶችን የሚመለከቱ ልዩ ልዩ መሰናዶችንም አዘጋጅተናል። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ ቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። አብራችሁን እንድታመሹ እየጋበዝኩ አሁን ወደ ቀዳሚው መሰናዶ እናምራ። በማህበረሰባቸው በብሔራዊ ደረጃ ለሽልማት የበቁ ትውልደ ኢትዮጵያ አሜሪካውያንና ኢትዮጵያውያን የሁለተኛ ደረጃ ተማሪዎችን በእንግሊዘኛ አጠራሩ ሲድ በአማርኛው ደግሞ ማህበረ ግዩራን ዘራ ኢትዮጵያ በመባል የሚታወቀው የሽልማት ድርጅት በዘንድሮ የ31ኛው አመታዊ ክብረ በዓሉ ላይ ለሽልማት አብቅቷቸዋል። ከጥቂት ቀናት በፊት ከዋሽንግተን ዲሲ ወጣ ብላ በመትገኘው ኮሌጅ ፓርክ ከተማ በተሰናዳው ዝግጅት ላይ የተገኘው አሉላ ከበደ ተሸላሚዎቹን አነጋግሯል። ቀጥሎ ይቀርባል።
በብሔራዊ ደረጃ ለሽልማት የበቁት ኢትዮጵያውያን አሜሪካውያን የሁለተኛ ደረጃ ተማሪዎች ናቸው። ጀምሬ ያነጋገርነው አዳጊ ወጣት አዲስ ታለ ይባላል። በቨርጂኒያ ዌክፊልድ የሁለተኛ ደረጃ ትምህርት ቤት ተመራቂ ነው። የዘንድሮ የሲት ተሸላሚ ለመሆን መብቃቱንም መባረክ ሆኖ ይስማኛል ይላል።
I will attend Cornell University as a data science major.
በኮርኔል ዩኒቨርሲቲ አዲስ ገቢ ተማሪ ሆኜ የዳታ ሳይንስ ጥናት እከታተላለሁ። እናም የሁለተኛ ደረጃ ተማሪ በነበርኩባቸው አመታት ያደረኳቸውን አብዛኛውን የበጎ ፍቃድና የማህበረሰብ አገልግሎት ስራዎች እዚያም ሄጄ ለመቀጠል ነው ፍላጎቴ። በአንደኛ ደረጃ ትምህርት ቤት እድሜ ላሉ ተማሪዎች ንባብና ስነ ጽሑፍ የምናስጠናበትን ጨምሮ ተባባሪ መስራችና ፕሬዚደንት የሆንኩበትን ስራም እቀጥላለሁ ብዬ አስባለሁ።
ወደ ሌላው ከፍተኛ እውቅና ወዳለው የብራውን ዩኒቨርሲቲ ታቀነው ሳማር አላዛር በዌስት ስፕሪንግፊልድ ሁለተኛ ደረጃ ትምህርት ቤት የመጨረሻ አመት ተማሪ ናት። የበጎ አድራጎት እንቅስቃሴዎችም በንቃት በመሳተፍ ትታወቃለች።
እዚህ ላይ ገና ከ6 አመት የጀምሮ ነው ወገኔ በተባለው የበጎ አድራጎት ድርጅት ውስጥ ባዳጊ ህፃናትና በወጣቶች ክበብ አባልነት የተመዘገብኩት። እርግጥ አሁን የክበቡ ምክትል ፕሬዝዳንት ነኝ። እናም የተለያዩ ዝግጅቶችን በማዘጋጀት ገንዘብ እያሰባሰብን ኢትዮጵያ ውስጥ ያሉ ቤተሰቦችን እንደግፋለን። በተጨማሪም Open House Big Dreams የተባለ ድርጅት ውስጥ መጽሐፎችን ወደ ስፓይን ቋንቋ እየተረጎምኩና በአካባቢያችን በሚዘጋጁ ስነ ስርዓቶች ላይ መጽሐፍቱን በመሸጥ ኢትዮጵያ ለሚገኙ የመንግስት ትምህርት ቤቶች መማሪያ 1000 ያህል መጽሐፍትን ለመግዣ የሚውል ገንዘብ መለገስ ችያለሁ። የገዛ ማህበረሰብን መልሶ መርዳት በሚያስችሉ እንቅስቃሴዎችም ተሳትፌያለሁ። ከባህል ቅርሶች ጋር በጣም የተቆራኘ ሆኖ ይስተማኛል። ለዚህም ምክንያቱ ወላጆቼ እኛን ያሳደጉበት መንገድ ይመስለኛል። ዛሬም እዚህ በመገኘቴና ለሽልማትም በመብቃቴ በጣም ደስ ብሎኛል።
አዳጊ ወጣት ዲያቆን ዮሴፍ ዘሪሁን በአሁኑ ወቅት በሜሪላንድ የሚገኘው የስፕሪንግብሩክ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ከወራት በኋላ በቫንደርቢልት ዩኒቨርሲቲ የከፍተኛ ትምህርቱን እንደሚጀምር የገለጸልን ዲያቆን ዮሴፍ ወገኖቹን መርዳትና ከሚገጥሙት ጋር በሚኖረው መግባባት አንዳች አዎንታዊ ተጽዕኖ መፍጠር እንደሚሻ አስረድቶናል።
ከዚህ ባሻገር ባጥያ ቤተክርስቲያኔ ሐመረ ብርሃን ቅዱስ ዮሐንስ የኢትዮጵያ ተዋሕዶ ቤተክርስቲያን ዲያቆኑን ያገለግላለሁ። እዚያም ለወጣቶች በእንግሊዝኛ ቋንቋ የሚሰጥ ስብከት እመራለሁ። እንዲሁም በአጠቃላይ በቤተክርስቲያኒቱ አገልግሎቶች ላይ እሳተፋለሁ። በትምህርት ቤቴም ከቡድን አባላት ጋር በመሆን በክርክር መድረኮች እንሳተፋለን። በተጨማሪም በማህበረሰብ አቀፍና እንዲሁም በወረዳ ደረጃ ለሰዎች መብት በቆመና አመራር በሚሰጥ ድርጅት ውስጥ እንዲሁ እሳተፋለሁ። ዛሬ እዚህ ለመገኘት በመብቃቴም ታላቅ ክብር ተሰምቶኛል። በእጅጉ ተባርኬያለሁ። ክብር ለፈጣሪ።
ለዚህ ሽልማት ያበቃት ሁኔታ ጨምራ ስለ ራሷ እንድትነግረን ላቀረብንላት ጥያቄ ስትመልስ፣ ይህንን ሽልማት ለማግኘት የቻልኩት በአጠቃላይ አማካይ ውጤቴ ከክፍሌ ከሁለት የከፍተኛ ውጤት ባለቤቶች አንዷ በመሆኔ ነው ትላለች። በትምህርት ቤታችን የአፍሪካ ተማሪዎች ማህበር መስራችም ነኝ ያለችን ቤታንያ ሰለሞን።
ወደ ኢትዮጵያ በሄድኩበት ወቅት በጣም ተነሳስቼ ነበር። በተጨማሪም ሼፐርድ ቴብል የሚባለውን የማህበራዊ አገልግሎት ድርጅት አግዛለሁ። አንዳንድ ሰነዶችን ወደ አማርኛ ተርጉሜያለሁ። የአበሻ ማህበረሰብ አባላትን ለማገናኘትና ችግሮችን ለመቅረፍ የሚያግዝ የበጎ ፈቃድ አገልግሎት ሰጣለሁ።
አዳም ዘሪሁን በአጎራባች ሜሪላንድ የሲልቨር ስፕሪንግ ከተማ በሚገኘው በብሌክ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነው። አብሮት ስለተሸለሙት ጓደኞቹ ማውራት የመረጠው አዳም ሲድ በትምህርታቸው ያስመዘገቡትን ከፍተኛ ውጤትና ያከናወኗቸውን ስራዎች ተመልክቶ በዘንድሮ ስነ ስርዓቱ ለሽልማት በማብቃቱ በእጅጉ ተደስቻለሁ ይላል።
I wouldn't be here without my family. I'd like to thank my mom, my sisters.
ቤተሰቦቼ ባይኖሩ ዛሬ እዚህ ባልተገኘው ነበር። እናቴን እና አያቶቼን ማመስገን ፈልጋለሁ። በየለቱ እንድተጋ ያደርጉኛል። ተነሳሽነት እንዲኖረኝ ረድተውኛል። አላማዬ የኢትዮጵያን ህዝብ መርዳት ነው። አዲስ አበባን ጀምሮ ልትጠቅሳቸው ወደምትችላቸው አብዛኛዎቹ አካባቢዎች እጃለሁ። ባለፈው ክረምት ወደዚያ በሄድኩበት ወቅት ከባድ ድህነት ውስጥ የሚኖሩ በርካታ ሰዎችን አይቻለሁ። በኢትዮጵያ ያለውን ችግር በወጉ እንድረዳ አይኔን ከፍቶልኛል። እቅዴ አንድ ቀን ተመልሼ እረዳቸዋለሁ የሚል ነው።
My father passed away when I was 11, 6 years ago.
አባቴ ከስድስት ዓመት በፊት የ11 ዓመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባትም ሆና ያሳደገችኝ እናቴ ናት። የከፈለችውን መስዋዕትነት አውቃለሁ። በጣም ትልቅ ሰው ናት። እርሷን እያየሁ ነው ያደግኩት። ብቸኛው ዓላማዋም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር። እናም የደከመችበትን ያህል ላኮራ ትፈልግ ነበር። የእኔ ለስኬት መብቃት ብቻ ነው ዋና ፍላጎቷ። ያም እንዲሳካ ብዙ ጥረት ታደርጋለች። ለዚህ ነው እኔም ዛሬ ወደዚህ የመጣሁት።
ከጥቂት ዓመታት በፊት ከወላጅ እናቷና ወንድሟ ጋር ወዲህ ወደ ዩናይት ስቴትስ በመጣችበት ወቅት የእንግሊዝኛ ቋንቋ ችሎታዋ እንዲህ እንደ ዛሬው አቀላጥፎ መናገርና እጅግ ከፍተኛ ለሆነ ውጤት ሊያበቃት ቀርቶ በጣም ይከብዳት እንደነበር የተናገረችው ደሊና አብይ የሁለተኛ ደረጃ ተማሪ ሳለች የኮሌጅ ትምህርትም ተምራ ለመመረቅ በቅታለች።
አሁን ደግሞ ኮሎምቢያ ዩኒቨርሲቲ እና ታምፕል ዩኒቨርሲቲ ለመሄድ ነው ያሰብኩት። ሜጀር ማደርገው ደግሞ በፖለቲካል ፊሎሶፊ ኢኮኖሚክስ ሆኖ ማይነር ማደርገው ደግሞ በፋይናንስ ነው። ሀገሬን ረድቼ ጥሩ ኢትዮጵያዊ መሆን ነው የምፈልገው። እዚህ ደረጃ ላይ ስለደረስኩኝ ደግሞ ሁሉንም ማመስገን ፈልጋለሁ። እናቴ አልማዝ ኃይለስላሴ፣ አባቴ አብይ ከበደ፣ ሁለቱንም በጣም አመሰግናለሁኝ። በጣም ወዳለሁኝ። ወንድሜንም በጣም አመሰግናለሁኝ። ቤተሰቦቼ ባይሆን ኖሮ እዚህ ደረጃ ላይ አልደርስም ነበረ።
እስኪ አሁን ደግሞ በጊዜው በነበረው ስነስርዓት ቅርታ የተነሳ በዚህ ቃለ ምልልስ መሳተፍ ያልቻሉ ሁለት ባለስኬት ታዳጊ ወጣቶችን ላስተዋውቃችሁ። እምነት ዳኛቸው Schools Without Walls የተባለው ዋሽንግተን ዲሲ ውስጥ የሚገኘው የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን በትምህርቷ ካስመዘገበችው ከፍተኛ ውጤት በተጨማሪ የወገኔ የበጎ አድራጎት ድርጅት የወጣቶች ክበብ ፕሬዚዳንትና በረዥም ዓመታትም የበጎ ፍቃድ አገልግሎት የሰጠች ተማሪ ናት። ስራ ጌታቸው ደግሞ በርተንስቪል ሜሪላንድ የሚገኘው ፔንት ብራንች የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን ከከፍተኛ የትምህርት ውጤቷ በተጨማሪ በትምህርት ቤቷ የኢትዮጵያና የኤርትራውያን ተማሪዎች ማህበር መስራች፣ ተማሪዎች የመንግስት ማህበር የተባለው ተማሪዎችን ለበጎ ስራዎች የሚያነሳሳ ማህበር ምክትል ፕሬዚዳንትና እንዲሁም 15 ወላጅ አልባ ህጻናትን የሚረዳው የኢትዮጵያ ህዝብ ፕሮጀክት የተባለው ስልጥን ተባባሪ መስራች ናት። ገና በማለዳው እድሜያቸው ብዙ የሰሩት የሚመስሉት የነገዎቹ መሪዎች ትኩስ ህልሞች በእርግጥም እውን ሆነው ማየት የሚያጓጉ ናቸው። መልካም ድል ለተሸላሚዎቹ ታዳጊዎች ሁሉ።
ወደ ተከታዩ ዝግጅት ስናልፍ ደግሞ ከሰሞኑ ልክ ያለፈን መጠጥ ሶስ ጦስ ባስቅኛ አቀራረብ የቃኘ የስዕል አውደ ርዕይ አዲስ አበባ ላይ ቀርቧል። ቅመማ ቅመም የሚል ርዕስ የተሰጠው አውደ ርዕይ በሶስት ሰዓሊያን የተሰናዳ ሲሆን ከ30 በላይ ስራዎች ቀርበውበታል። ሀብታሙ ስዩም ከሰዓሊያኑ መካከል ከሁለቱ ጋር አጭር ቆይታ አድርጓል። ወደዛው እንለፍ።
አዲስ አበባ ከተማ ላይ መናገሻውን ባደረገው አስትሮኖስ የስነ ጥበብ እልፍኝ ውስጥ ቀልብ ሳቢ ስራዎችን ሲሰሩ የባጁ ወጣቶች አመት አልፎ አመት ሲተካ ለይደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከ10 አመታት በላይ የቆየው ይሄ ድግስ ማህበረሰባዊ ትኩረት የሚሹ ጉዳዮች ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋስተው የሚቀርቡበት አውደ ርዕይ ነው።
በተለያየ ታይትሎች ላይ ነው ስንሰራ የነበረው። ለምሳሌ በሴተኛ አዳሪዎች ዙሪያ ሊሆን ይችላል፣ በትራፊክ አደጋዎች ዙሪያ ነው የሰራናቸው ነበሩ፣ በሽንት ቤት ዙሪያ፣ በተለያዩ ርዕሶች ላይ ቢክ ያደረግን ካልተሳሳትኩ ለ13ኛ ዙር ነው ይህን ቅምቀማ የሚለውን ኤግዚቢሽን አዘጋጀ ነው።
የሰማችሁት ሲራክ ይልማን ነው። ከ20 አመታት በላይ በስነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደ ርዕይ ላይ የስዕል ስራዎቻቸውን ካቀረቡ ሶስት ባለሙያዎች መካከል አንዱ ነው።
በየአመቱ በምናቀርባቸው ኤግዚቢሽኖች በአስተማሪነታቸው በጣም እንግዲህ ትልቅ ፊድባክ የምናገኝ ሁልጊዜ የሚሆን ነው። ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነገሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንሰራው።
አውደ ርዕዩ ልክ ያለፈ መጠጥን ጦስ በካርቱን ስዕሎች ቃኝ ነው። ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክስ ያስረዳ።
ካርቱን አርት ያው እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች ካራክተሮች ይሰጣቸዋል። በእነዛ ካራክተሮች ውስጥ ግን ትልቅ መልእክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው ተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል። እኛም ያለፍንበት እውነታዎች አሉ እና እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው። ማህበረሰቡን ወጣቱን ለማስተማር ነው።
ቅምቀማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደ ርዕይ ላይ ስራዎቻቸውን ካቀረቡ ወጣት ሳሊያን መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል።
ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳው በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው። በዚህ ኤግዚቢሽን እንግዲህ ወደ 30 እና 32 የሚሆኑ የካርቱን ስራዎች ቀርበዋል። ከዛ ውስጥ እንግዲህ ሶስት ሰዓሊዎች ነን። ከሶስቱ ሰዓሊ እኔ 10 አካባቢ ደርሶ ሰርቻለሁ።
ከአመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል። በአውደ ርዕዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጡኑ አይን ከፋች ስለመሆናቸው ያውሳል።
አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው፣ ከቲያትሩ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ ስነልቦናዊ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከእለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ። አስባለሁ አርት። ስለዚህ ይሄንን ሐሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጄነሬሽን ምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልዳና ያው ለ14ኛ ጊዜ በአኑዋል የካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በርግጠኝነት በሙሉ ልብ መናገር እችላለሁ ምናልባት አላቅም ሌሎች ተቋማቶች እና ዘጋጅቶ ሊሆን ይችላል ግን ይሄ ጥምረት ለዩት የሚያዘጋጀው ፕሮግራም አኑዋሊ ማህበራዊ ሴቶች ላይ ማህበራዊ መስተጋብሮች ላይ እነዚህ ምን ያያቸውን ለጥቀለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኑዋል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነውና ትልቅ ፋይዳ አለው ብዬ ነው የማስበው እንደኔ።
በዚህ አውደ ርዕይ ላይ የተሳተፉት ሲራኪልማ በስራት ሁሉና ለይኩን ግርማ በግላቸው የራሳቸውን አሻራ የተውትና አድናቂዎችን ያፈሩት ባለሙያዎቹ ለበርካታ ዓመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራኪልማ እንዲገልጸዋል።
አብሮ ለ20 አመት በመዝለቅም የኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው። በሐሳብ ተደጋግፋለ የስራዎቻችንን ሐሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቭን ዲስከሽን ራሱ የሐሳብ አይዲያ ዲስከሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የስነ የኔ የስራዎችን ስህተት ሌላኛው ጓደኛ ያሳየኛል። ለይኩን ወይ ደግሞ አብሮኝ እየሰራ ያለው በስራት ስህተቱን ያሳየኛል። በጣም ትልቅ መደጋገፍ ነገር አለው። በህይወቴ ውስጥ ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ልጠራቸው የምችለው ብስራትና ለይኮነን ነው። አብሮ መስራት የሚያክል ነገር ምንም ነገር የለም።
የቅምቀማ ውድድር አዘጋጅ ሰዓሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለይሳ ለማቅረብ እቅድ እንዳላቸው ነግረውኛል። ታዲያ ስራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጽፍ እንደማይገባ አጽንኦት ሰጥተዋል። ሰዓሊ ላይኩን ግርማ በድጋሚ
አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ እነዚህ ማህበራዊ ጉዳዮችን ለተከለት መነሳት አለበት ብሎ ሁሌ ብዙ ሐሳቦች ናቸው። ምናልባት ቀምቀማ የመጀመሪያው ይሁን እንጂ በጣም ብዙ ሐሳቦች ላይ በጣም ትልቅ ገዢ የሆኑ ሐሳቦች ላይ ይሄን ኤግዚቢሽን ያሳይተናል። ግን አሁን በዚህ አይነት በአንድ ተቋም እነዚህ ሐሳቦች ተገልጸው ይሄዳሉ ሳይሆን በእኛ ብቻ ባይሆንም በብዙ ኢትዮጵያን ሳሊዎች እንዲሁም በካርቱን አርት ላይ በተለያየ ሚዲያም ዝም ቲንጉን በስክላፕቸሩ በሌላውም እነዚህ ሐሳቦች ተጠናክረው እየተነገሩ ማለፍ አለባቸው ብዬ አስባለሁ። እና ይሄንንም ደግሞ ከወዲሁ የተለያዩ ተቋማቶች ቢያግዙና ቢረዱ ይሄንን ነገር ሞር ሐሳብን እንዳገር ምን አንጸባርቀበት የተለያየ ኢትዮጵያ የተለያየ አይነት ባህል የተለያየ አይነት ኔሽን ያላት ሀገር ነችና ብዙ ሐሳቦችን ምን አወራበት ትልቅ መድረክ ነውና ቢታገዝና ቢደገፍ ጥሩ ነው። ከመንግስትም ከተለያዩ የግል ተቋማትም ቢደገፍ ጥሩ ነው ያስባል።
ባረቄ ጠርሙስ ጥርሱ የረገፈ ጠጪ ከሐኪሙ ጋር መግባባት ያቃተው የውስኪ ምርኮኛ ሐላፊነቱን የረሳ ያገርዘብ የዘንድሮውን ቅምቀማው ደረ የታደሙት አይን ላይ ደጋግመው የሚከሰቱ ምስሎች ሊሆን ይችላሉ። ካስቂኝ ስዕሎቹ ባሻገር ግን ልክ የሌለው መጠጥ አንገት የሚያስደፋ መዘዝ እንዳለው ሰዓሊያኑ እንዴት ዘነጋ እንደማይሹ ከቆይታችን ተረድቻለሁ። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙንና ሳሊያኖቹን እጅግ አድርገን እናመሰግናለን። በመላው አሜሪካ የሚኖሩ ትውልደ ኢትዮጵያውያን በየአመቱ መገናኛ ሆኖ የቆየው የሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን ፌስቲቫል ከቀናት በኋላ ይጀመራል። ከስፖርታዊ ፉክክር ባሻገር ኢትዮጵያውያን ባህላቸውንና ማንነታቸውን የሚያሳዩበት የስራና ማህበራዊ ትስስር የሚፈጥሩበት መድረክ ሆኖም ቆይቷል። ፌስቲቫሉ የዘንድሮን ፌስቲቫል የምታስተናግደው ከተማ አትላንታ ናት። በዚህ ያለውን ቅድመ ዝግጅት ብሎም በፌስቲቫል ውስጥ የወጣቶችን ተሳትፎ በተመለከተ ሐሳብ የሚያጋሩን እንግዳ ጋብዘናል። እንግዳችን የፌዴሬሽኑ የህዝብ ግንኙነት ኃላፊ አቶ ያሬድ ነጋሽ ናቸው። ሀብታሙ ስዩም ከሳቸው ጋር ቆይቶ አድርጓል። አስቀድመው ስለ አዘጋጇ ከተማ አትላንታ ድባብ ይነግሩናል።
አትላንታ ከተማ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ ራሱ ከፍ ያለ ነው። አትላንታ ደግሞ ከዋሽንግተን ዲሲ እና አካባቢው በመኪና በመንዳትም ለመሄድ አውሮፕላን ለመብራርም 2 ሰዓት በማይሞላ ቅርበት ያለው ቦታ ስለሆነ ከዳላስም አካባቢ ለመምጣት የሚፈልጉ ከኖርዝ ካሮላይናም ሳውዝ ካሮላይናም ያሉ ኢትዮጵያኖች በቅርበት በመኪና በመንዳት እንኳን መምጣት የሚችሉ ብዙ ኢትዮጵያኖች በአትላንታ ዙሪያ ይገኛሉ እና የዘንድሮ ዝግጅት ኢትዮጵያዊነት ደምቆ የሚታይበት ይሆናል ብለን እናምናለን። በዛም መንገድ ነው እኛ ዝግጅታችን እያካሄድን ያለ ነው። በእኛ በኩል ዝግጅቱ በጥሩ እየሄደ ነው። ነገሮች መስመር እየያዙልን ነው። ታዳሚዎቻችን ከጁን 29 እስከ ጁላይ 6 እረፍት ጊዜያቸውን በአትላንታ ከተማ ያደርጋሉ ብለን እናምናለን።
አራት አስርተ ዓመታትን ያለፈ በብዙ ትውልድ ኢትዮጵያውያን ህይወት ውስጥም ትልቅ አሻራ ያስቀመጠ ፌስቲቫልና ዝግጅት እንደሆነ ይታወቃል። እንደው ትውልድ ኢትዮጵያውያንን በማስተሳሰር በሌሎች ተያያዥ ጉዳዮች ይህ ፌስቲቫል የነበረው ፋይዳ የነበረው ጠቀሜታ ምን ይመስላል? ባጭሩ ሲቃኝ
ሲ ፌዴሬሽን ዋና መፈክሩ እግር ኳሱን ምክንያት በማድረግ ኢትዮጵያውያንን ማስተባበር ላለፉት 40 ዓመታት ከኮቪድ ውጪ አለማቋረጥ ሲካሄድ የነበረ ነው። እንግዲህ ዘንድሮ 41ኛውን ልናከብር ነው። 41ኛ ነው ስንል ዝም ብሎ አይደለም ቁጥሩን የምንጠራው፣ በጣም የምንኮራበት ነው። ይህን የምንኮራበት ምንድን ነው? ላለፉት 41 ዓመታት ኢትዮጵያውያኖችን ያለማቋረጥ እያሰባሰበ ያለ ብቸኛ ተቋም ይህ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ነው። እንግዲህ በፊት በዳያቸው ተለቅ ያሉ ኢትዮጵያውያኖች ነበር የሚሰባሰቡት። የሆነ ሰዓት ላይ ወጣቶች በጣም ወደ ሜዳው የመምጣት ሁኔታ ቀዝቅሎ ነበር። አሁን ደግሞ ወጣቱ ትውልድ ወይም የሁለተኛው ትውልድ በጣም እየመጣ የሚሳተፍበት ማስተጫዋቾቹ ራሳቸው በጣም አሁን ወጣቶች ናቸው። ይህ ደግሞ የሚቀጥለው ትውልድ ምን ያህል ፌዴሬሽን ውስጥ ራሱን አስገብቶ እየተጠቀመ እየተገለገለ እንደሆነ ያሳያል። እኛም ደግሞ ደስታም ስኬትም ብለን አንድ መስፈርት የምናየው የሚቀጥለው አዲሱ ትውልድ ሲመጣ ስታየው ሲንቀሳቀስ በሜዳው በሚያደርጉት ጨዋታ በሜዳው ዙሪያ በሚደረጉት እንቅስቃሴዎች ውስጥ ወጣቱ ትውልድ ወደ ሜዳ ምን ያህል እየመጣ እንዳለ ስታየው ይህ የስፖርት ፌዴሬሽን ሚናውን እየተጫወተ ነው ብለን እናምናለን።
እንግዲህ እንደሚታወቀው 40 ዓመትን ያሳለፈ ተቋም እንደመሆኑ በበላይነት ለአመታት የሚያስተዳደሩ ሰዎችም እድሜያቸው እየገፋ መምጣቱ አይቀሬ ነውና የእነሱን ኃላፊነት በመረከብ የመድረኩን ደግሞ የእርስ በርስ መተዋወቂያነቱን የበለጠ ለማጠናከር የወጣቶችን ተሳትፎ በምን መንገድ ለመጨመር አስባችኋል?
እያንዳንድ ወጣት በአካባቢው ባለው ቡድን ውስጥ በመሳተፍ ወጣትም ሳይሆን ማንኛውም ሰው መጥቶ መሳተፍ ይችላል። በተለይ ወጣቶች ደግሞ አዳዲስ አስተያየቶችን ይዘው የሚመጡ ትውልድ ስለሆኑ እነሱም በአካባቢያቸው ወዳለ ቡድን በመሄድ ተጫዋችም ከሆኑ በተጫዋችነት እንደዚሁም ደግሞ በአባልነትም በቡድኖች መቀላቀል ይችላሉ። ቡድኖች እንግዲህ እነሱን አስተሳሰብ አስተያየታቸውን አይተው ሲፈልጓቸው ይጠቅማሉ ሲሉ ደግሞ ወደ ፌዴሬሽኑ እያቀረቧቸው ይመጣሉ። በቲም ተወካይነት አንድ ቡድንን ወክለው በመምጣት በቦርድ አባልነት ወደ ስብሰባ ይመጣሉ ማለት ነው። አንድ የቦርድ አባል 2 ዓመት ከተሰበሰበ በኋላ ወደ አስተዳደር ውስጥ ለመግባት መስፈርቱን ያሟላል ማለት ነው። 2 ዓመት የፌዴሬሽኑ ቦርድ አባል ሆኖ ማገልገል አለበት። ወጣቶቹን በብዛት እያሳተፍን ነው። ከዛ በተጨማሪ በሜዳ አካባቢ በሚደረጉ የተለያዩ ቬንደሮች ይመጣሉ። እነዚህ ቬንደሮች ከምግብ ከሚሸጠው በተጨማሪ ሸቀጣ ሸቀጦችን የሚሸጡ አሉ። ከዛም በተጨማሪ ደግሞ ሌላ መስሪያ ቤቶችን የሚያስተዋውቁ ይዘው የሚመጡ አሉ እና ያ ደግሞ ለወጣቱ እድልን ይከፍታል፣ ስራ እድልን ይከፍታል። ኔትወርክ በተለይ ደግሞ ኔትወርክን ማስፋት ትልቅ እድል ይሄ ነው። ምክንያቱም ብዙ ኢትዮጵያውያኖች ልታገኝ በአንድ ቦታ ልታገኝ የምትችልበት ኢቨንት ቢኖር የእግር ኳስ ዝግጅት ነው እና ትልቅ ኔትወርኪንግ ነው። ኔትወርኪንግ ደግሞ ከምንም በላይ አስፈላጊ ነው። በተለይ ለዚህ ሀገር ለወጣቱ ራሳቸውን ለማሳደግ ሊጠቀሙበት የሚችለው ኔትወርኪንግ ነው እና እዛ ላይ በመሳተፍ በተለያዩ ነገሮች በኢንተርንሽፕም በስኮላርሽፕም የተለያዩ እድሎችን ማግኘት ይችላሉ እና በዛ ረገድ ጥሩ እንቅስቃሴዎችን እያደረግ ነው። በስኮላርሽፕ ራሱ ከአትላንታ ከተማ አሁን ኢንተርናል ኦዲተራችን የሆነው አቶ ዳግም ለብዙ ተጫዋቾች የስኮላርሽፕን በማመቻቸት እድሎችን የከፈተ ወጣት ነው። እሱ ራሱ ተጫዋች የነበረ ለሌሎችም ስኮላርሽፕን እያስገኘ ያለ ወጣት ነው እና በዛ ረገድም ወጣቱ ተጠቃሚ ይሆናል ማለት ነው።
ሌላው ፌዴሬሽኑ የሚታወቀው በሀገር ቤት ለሚደርሱ ሰው ሰራሽም ሆነ የተፈጥሮ አደጋዎች የሚሆኑ ድጋፎችን፣ የረድኤት ተግባራትን በማከናወን ነው። ጎን ለጎን የሰብአዊ ተግባራት ውስጥ ተሳታፊ የሆኑ ተቋማትን ስፍራና ድጋፍ እንዲያገኙ የማድረግ አሰራርም አላችሁ። ይሄ አሰራራችሁ ዘንድሮ ላይስ በምን ደረጃ ላይ ደርሷል?
ኢትዮጵያ ነበርኩኝ ከመጣሁ ገና 15 ቀኔ ነው። ኢትዮጵያ በነበርኩበት ጊዜ ቶቢኒያም የመቄዶኒያ መስራች ጥሪ አስተላልፎልን መቄዶኒያን ሄጄ እንድጎበኝ ጋብዞ ነበር እና በጣም ልብ የሚነካ መልካም ስራ የሚሰራ ሰው ነው። ማንኛውም ሰው ወደ ኢትዮጵያ በሚሄድበት ጊዜ መቄዶኒያን ሄዶ ቢጎበኝ የሚል መንፈስ ይዤ ነው ከዚያ ወጣሁት። ማንኛውም ዘንድሮ ከመቄዶኒያ በጎ አድራጎት ድርጅት ጋር በመተባበር እነሱ መድረኩን በማመቻቸት በእግር ኳሱ ላይ በመገኘት ስለ መቄዶኒያ እንዲያስተዋውቁ ስለ መቄዶኒያ ለሚሰሩት ስራ ድጋፍን ለመጠየቅ በዛ መስፈርት ከመቄዶንያ ጋር እንደዚሁም ከመሰረት በጎ አድራጎት ድርጅት ጋር ከነሱ ጋር በመተባበር ዘንድሮ እነሱን በጎ አድራጎቶች ወደፊት በማጉላት ይዘን እንቀርባለንና በዛ ረገድ ያው ራሳቸውም ድንኳን ይዘው መጥተው የሚሳተፉም አሉ። እኛም ደግሞ እንደዚሁ በተመረጭነት የምናሳትፋቸውም አሉ። ከዛ በተጨማሪ ደግሞ ሌሎች የጠየቋሉ። በጣም እኔ ካሁን በፊት በበጎ አድራጎት ስራ በነበርኩበት ውስጥ የተሳተፍኩባት ፕሮግራም አለ፣ እነሱ ምን መጣለን ብለዋል። ብርቄ የሚባል ባሊ የተዘጋጀ ነው። ይህ ባሊ ለሴቶች ለእህቶቻችን የንጽህና እቃ ነው እና በጣም በተለይ በገጠር በክፍለ ሀገር ላሉ በወራዊ በሚደርስባቸው ጊዜ በንጽህና ምክንያት እየተገፉ እንዳይቀሩ፣ ለእነኝህ ተማሪዎች እንዳይስተጓጉሉ፣ ሴቶች እህቶቻችን ከማህበረሰቡ ገለልተኛ እንዳይደረጉ ለእነሱ የሚበረከት ባሊ ነች እና እዛ ባሊ ውስጥ ብዙ ነገር የሚያሟላ የንጽህና እቃዎችን የያዘ ነው። እነሱም መጥተው መሳተፍ እንደሚፈልጉ ደብዳቤ ጽፈውልናል። በተቻለ መጠን እኛም ሀገራችን ላይ አሻራችንን የምንጥልበት አሻራቸውን የጫሉትን ደግሞ ደግፈን እነሱም ማህበረሰቡን የሚጠቅሙበት እንድሎች በዚሁ መንገድ እያመቻቸን ነው።
እጅግ በጣም አመሰግናለሁ አቶ ያሬድ ነጋሽ፣ በሰሜን አሜሪካ የኢትዮጵያን የስፖርት እና የባህል ፌዴሬሽን የህዝብ ግንኙነት ኃላፊ ነዎት። 41ኛውን የሰሜን አሜሪካ የስፖርት ፌዴሬሽን ፌስቲቫልን አስመልክተው ለሰጡን ሀሳብ፣ ላጋሩን ነገር ሁሉ በጣም አመስጋኝ ነኝ።
በድጋሚ አቶ ሀብታሙ እጅግ አድርጌ አመሰግናለሁ። በቪኦኤም እጅግ አድርጌ አመሰግናለሁ ይህን እድል ስለሰጣችሁኝ።
ወደ ቀጣዩ ዝግጅት ስናልፍ ደግሞ ሚዛን ወጣት የህግ ባለሙያዎች ማዕከል ከዘጠኝ ዓመታት በፊት ከዲላ ዩኒቨርሲቲ ተመርቀው በወጡ የህግ ምሩቃን የተመሰረተ የበጎ ፈቃደኞች ስብስብ ነው። ኤደን ገረመው አቶ አማኑኤልን እና የማዕከሉን የህግ አገልግሎት የሚጠቀሙ እናትን አነጋግራ ተከታዩን አሰናድታለች።
በ2007 ዓመተ ምህረት በአስር ዲላ ዩኒቨርሲቲ የህግ ምሩቃን የነጻ የህግ አገልግሎት መስጠት የጀመረው ሚዛን ወጣት የህግ ባለሙያዎች ማዕከል በሲዳማ፣ ማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች የነጻ የህግ ማማከር አገልግሎትና ጥብቅና የመቆም ስራዎችን ይሰራል። የህግ ባለሙያው አቶ አማኑኤል ድባቤ ከቀደሙት መስራቾች መካከል አንዱ ሲሆኑ እንዲሁም በአሁን ሰዓት ማህበሩን በጊዜያዊ ዋና ስራ አስፈጻሚነት በማገልገል ላይ ይገኛሉ።
እና ማዕከሉ በዋነኛነት ጊዜ በሚቋቋምበት ጊዜ የነጻ ህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበላቸው አጽፎ ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቀው እኛ ሀገር ፍትህ በጣም ውድ ናት። እውነት ለመናገር እኔም ጠበቃ ስለሆንኩኝ አውቀዋለሁ። ለአንድ ጉዳይ የሚጠየቀው ገንዘብ እጅግ በጣም ብዙ ነው። የህግ ጽሁፍን እንዲሁም ማህበሩ እያደገ ሲመጣ ደግሞ የጥብቅና አገልግሎት በተለይ ጠበቃ የሚያስፈልጋቸው ሰዎች ስለነበሩ በተለይ ሴቶች በሚያደርጉት የሙግት ሂደት ላይ በፍርድ ቤት ላይ ቆሞ እነሱ በኩሎ መከራከር አስፈላጊ በሚሆንባቸው ኬዞች ላይም ጠበቃ በማቆም መስራት የጀመረ ድርጅት ነው።
ማዕከሉ ከቀበሌ ጠበቃ የማቆም አቅም እንደሌላቸው አስመስክረው ለሚመጡ ለማናቸውም የህብረተሰብ ክፍሎች የፍትሐ ብሔርና የወንጀል ጉዳዮችን ጨምሮ የማማከር እንዲሁም የጥብቅና አገልግሎት እንደሚሰጥም አቶ ማኑኤል ይናገራሉ።
አሁን ላይ እየሰራ ነው ካለው ሁኔታ ላይ በሁለቱም ዘርፎች ማለት ነው፣ በወንጀል ጉዳዮችም እየሰራ ነው የምንገኘው፣ በፍትሐ ብሔር ጉዳዮችም እያገለገልን ነው የምንገኘው። ሁለቱንም የህግ ዘርፎች ነው የምንነካካው ማለት ነው። በተለይ በወንጀል ጉዳይ ላይ አንድ አቅም የሌለው እስረኛ የዋስትና መብቱን ከማረጋገጥ አንጻር እየሰራ ነው ያለነው ስራ አሁን በቅርብ የጀመርነው ኦልሬዲ አንድ አመቱ ሆኖታል። የፈረንሳይ ትራሎ ድርጅት የሚረዳን ነው። ኮንሰርቲየም ሆነን የምንሰራው ስራ ነው እና እሱ በጣም ስኬት ነው ብለን ነው የምናስበው። በኢትዮጵያ ደረጃም የመጀመሪያው ነው ይመስለኝ እስካሁን በወንጀል ጉዳይ ላይ የነጻ የህግ ድጋፍ አገልግሎት በተለይ በቅድመ ሙግት ሂደት ላይ የነጻ የህግ ድጋፍ አገልግሎት የሰጠ ተቋም እኔ አላውቅም እና ያ ለኛ በጣም ስኬት ነው።
በዋናነትም የቤተሰብና የሴቶች ጉዳዮች እንደሚያጋጥሙ አቶ አማኑኤል ጨምረው ገልጸዋል። የሲዳማ ክልል ነዋሪ የሆኑት የልጆች እናት ወይዘሮ ስምረት አጥላባቸው 6 ዓመት በፈጀው የፍቺና የንብረት ክፍፍል ጉዟቸው ማዕከሉ እንዳገዛቸው ይገልጻሉ።
ያገኘሁት አገልግሎት ምንድነው? በባልና ሚስት ንብረት ክርክር ጉዳይ የነጻ ህግ ድጋፍ አገልግሎት ድጋፍ ሰጪዎች ጠበቃን ይቆመልኝ የሰጠኝ አገልግሎት በጣም ቆንጆ ነገር ነው። ምክንያቱም እኔ በዚህ በቤተሰብ ጉዳይ በፍቺ ጉዳይ ከፍቺ በኋላ ባለው ክርክር ጉዳይ ስድስት አመት ነው ከኔ ጋራ የቆዩት በማማከር በማገልገል በመጻፍ በማባዛት እንደገና የተከላካይ ጠበቃ ሆነው በመቆም ለስድስት አመት ያህል አገልግለውኛል። ብዙ እናቶችን ይረዳሉ።
የምሽቱ የጋቢና መሰናዷችን ይህን ይመስል ነበር። ከቀናባሪ ኤልያስ አስማራ ጋር ሳስተናግዳችሁ አመሸሁት። ምንሽ ቆየ ነበርኩ። ዘገባዎቹን ካሰናዱ በሁሉም ስፍራ የሚገኙ ባልደረቦቻችን ስም ሰናበታለሁ። መልካም ምሽት።